አዲስ አበባና የዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ የእህትማማች ከተሞች ስምምነታቸውን አደሱ። በሥነ ሥርዓቱ ላይ የተገኙት አዲስ አበባንም በመጎብኘት ላይ ያሉት ሚሪየል ባውዘር ከኢትዮጵያ ቀጥሎ ግዙፉ የኢትዮጵያ ማኅበረሰብ የሚገኝባት ከተማ ከንቲባ ነኝ ብለዋል። በሥነ ሥርዓቱ ላይ ዝርዝሩን በአብይ ርዕስ ይዘናል።
በቅርቡ በወልዲያ ዩኒቨርሲቲ የደረሰውን የሕይወት መጥፋትና የደረሱ ጉዳቶች የሚያወግዝ ሰላማዊ ሰልፍ ዛሬ በወልዲያ ከተማ ተካሂደዋል። በተለያዩ የኦሮሚያ ከተሞችም በተመሳሳይ የተቃውሞ ሰልፎች ተካሂደዋል። ዝርዝሮቹን በመጽሔት ክፍለ ጊዜ እናቀርባለን።
የዩናይትድ ስቴትስ የተወካዮች ምክር ቤት ዴሞክራቲክ እንደራሴዎች በፕሬዚደንት ዶናልድ ትራምፕ ላይ የጀመሩትን ምርመራ በገሃድ ነገ በቴሌቪዥን ይቀጥላሉ። እስራኤል ጋዛ ሰርጥ ላይ በፈጸመችው የአየር ጥቃት የኢስላሚክ ጅሃድ ቡድን ከፍተኛ አዛዥ ገደለች። ኢራን እንደገና ጀምራለች የተባለው የዩራኒየም ንጥረ ነገር ማበልጸጊያ እንዳሳሰባቸው አውሮፓውያኑ ዛሬ አስታወቁ። የምሽቱ አርዕስተ ዜና ናቸው። ሌሎችም ዜናዎችን ይዘናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ጥቅምት 2 2012 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
እኔም ሶሎሞን አባተነን። ጤና ይስጥልን ከአቀናባሪያችን ከንጉሡ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ ከምሽቱ 4 ሰዓት እንቀጥላለን። አብራችሁን ቆዩ። አሁን የሰዓቱን የዓለም ዜና እናሰማችሁ። አዲስ አበባና የዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ የእህትማማች ከተሞች ስምምነታቸውን አደሱ። ኢትዮጵያ ውስጥ የተፈጠረው አዲስ የፖለቲካ ሁኔታ ስምምነቱን ይበልጥ ለመተግበር ያግዛል ብለዋል አዲስ አበባን እየጎበኙ ያሉት የዋሽንግተን ዲሲ ከንቲባ ሚሪየል ባውዘር። ከንቲባዋ አዲስ አበባ የገቡት 70 አባላት ያሉትን የአስተዳደራቸውንና የአሜሪካውያንን የንግድ ማኅበረሰብ አባላት ያሉበትን የልዑካን ቡድን መርተው ነው። በከንቲባ ሚሪየል ባውዘር የአዲስ አበባ ጉብኝት ላይ ያተኮረ ዘገባ በአብይ ርዕስ ይዘናል።
በኢትዮጵያ የተለያዩ አካባቢዎችን የወረረው የበረሃ አንበጣ መንጋ አድርሷል የሚባለው ጉዳት የተጋነነ ነው ሲል የአገሪቱ የግብርና ሚኒስቴር አስታወቀ። የአንበጣው ወረርሽኝ አሁንም እየገባ እንደሆነና የማያቋረጥ የመከላከል ስራ መጠየቁም ተገልጧል። መንጋውን ከየአካባቢውና ከዓለም አቀፍ አጋሮች ጋር በቅንጅት እየተከላከለ መሆኑን የግብርና ሚኒስቴር አመልክቷል። በመጽሔት ዝርዝር ይዘናል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የሚገኙ በመቶዎች ሺዎች የሚቆጠሩ ተፈናቃዮች የሚኖሩበት ሁኔታ እጅግ ዘግናኝ በሆነ ድህነት የተዋጠና ለብዙ ለጅምላ የሰብአዊ መብቶች ረገጣዎች የተጋለጡ መሆናቸውን የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታወቀ። ተፈናቃዮቹ የሚገኙት በሰሜን ኪቩና ኢቱሪ ክፍላተ ሀገር መሆኑን የዩኤንኤችሲአር ዘገባ አክሎ አመልክቷል። በዚህ ጉዳይ ላይ የተጠናቀረ ዘርዘር ያለ ዘገባ አለን፣ እንደደረሰን እናቀርባለን።
የዩናይትድ ስቴትስ ተወካዮች ምክር ቤት ዴሞክራቲክ እንደራሴዎች በፕሬዚዳንት ዶናልድ ትራምፕ ላይ የጀመሩትን ሊያስከስስና ከስልጣንም ሊያስነሳ ጭምር የሚችል ወይም የኢምፒችመንት ምርመራ ነገ ረቡዕ በቴሌቪዥን በሚተላለፍ ግልጽ የምስክሮች መስሚያ ምዕራፍ ያሸጋግሩታል። ይህ የአደባባይ እማኝነት የሚሰማው ፕሬዚዳንት ትራምፕ ስልጣናቸውን የግል የፖለቲካ ጥቅማቸውን ለመሸመት ተጠቅመውበት እንደሆነ ለማጣራት ነው። ባለፉት ሳምንታት የምስክርነት ቃሎች ይደመጡ የነበሩት በዝግ ሲሆን ሰው ጆሮ ይደርሱ የነበሩትም ከመድረኮቹና ከስብሰባዎቹ በሚወጡ ጽሑፎችና ዘገባዎች ብቻ ነበረ። ነገ የሚጀመሩት የምስክርነት ማዳመጫ ስርዓቶች እጅግ የበዛ ትኩረት ይስባሉ የሚል እምነት እንዳላቸው የአሜሪካን ዩኒቨርሲቲ የፖለቲካ ሳይንስና የኮሚኒኬሽን ፕሮፌሰር ሊዮናርድ ስታይንድሆርን ለአሜሪካ ድምፅ ገልጠዋል።
People will watch, they will see excerpts, they will follow it, they want to know
ሰው ያያል የሚጠቀሱ ማኝነቶችን ያያል ይከታተላል ስለ ሀገሪቱ ሌሎች የሚሉትን ማወቅ ይፈልጋል ስለዚህ የአሜሪካውያንን የበዛ ትኩረት እንደሚይዝ አስባለሁ
እንደራሲዎቹ የሚመረምሩት ትራምፕ የፈጸሙትን ቃለ መሐላ ጥሰው አውሮፓ አውሮፓዊ አጋር የሆነችው ዩክሬን የፖለቲካ ባላንጣቸው በሆኑት ጆ ባይደንና ልጃቸው ሃንተር ላይ ምርመራ እንድትከፍት ለማስገደድ ሲሉ ቀደም ሲል ተለቆላ የነበረውን ወታደራዊ እርዳታ አቅበው እንደሆነ ለማጣራት ነው። ፕሬዚዳንት ትራምፕ ግን የሚወቀሱበትን ክፍለኝ ልክፈልህ ተግባር አለመፈጸማቸውን በተደጋጋሚ እየተናገሩ ነው። ነገ በሚከፈተው ግልጽ የምስክርነት መስሚያ መድረክ የመጀመሪያዎቹ ማኞች ነው የሚቀርቡት። አስተዳደሩ ፈጽሞታል የሚባለውን አድራጎት የሚያረጋግጡ ቃሎች የሰጡ ሶስት የውጭ ጉዳይ መስሪያ ቤቱ ባልደረቦች የሆኑ ዲፕሎማቶች እንደሚሆኑም ተገልጠዋል። ሪፐብሊካን እንደራሴዎች የሚያቀርቧቸው ውትወታዎች የስልኩን ንግግር ጉዳይ አሸልኮ ያቀረበው ሰው ለማኝነት እንዲጠሩ እየጠየቁ ቢሆንም ዲሞክራቶቹ ግን የሚስማሙ አይመስልም።
እስራኤል ጋዛ ሰርጥ ላይ በፈጸመችው የአየር ጥቃት የታጣቂውን ኢስላሚክ ጂሃድ ቡድን አንድ ከፍተኛ አዛዥ ገደለች። በዚህ የእስራኤል ኃይሎች አልፎ አልፎ በሚያካሂዱት የተለየ ኢላማ ላይ ያነጣጠረ ጥቃት የተገደለው በሃ አቡ አልአታ በቅርቡ እስራኤል ላይ ተፈጽመዋል ለተባሉ የሽብር አድራጎቶች የሮኬት ድብደባዎች ተጠያቂ እንደሆነና ሌሎችም ጥፋቶችን ለማድረስ ያቅድ እንደነበረ ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቢሮ ዛሬ የወጣ መግለጫ አስታውቋል። በዛሬው የእስራኤል ጥቃት የአቡ አልአታ ሚስት መገደሏንና ልጆቻቸው መቁሰላቸውን ዘገባዎች ጠቁመዋል። ኢስላሚክ ጂሃድና ሐማስ ባወጧቸው መግለጫዎች ለዚህ አደገኛና ጸብ አቀጣጣይ ላሉት የእስራኤል አድራጎት መዘዙንና ውጤቱን ትቀበላለች ሲሉ እንደሚበቀሉ ዝተዋል። የፍልስጤም ታጣቂዎች ለእስራኤል ኃይሎች ድብደባ የሮኬት አጸፋ ተኩስ ከፍተዋል።
ኢራን እንደገና ጀምረዋለች ያሉት ዩራኒየም ንጥረ ነገር ማበልጸጊያ አድራጎት በእጅጉ እያሳሰባቸው መሆኑን የፈረንሳይ፣ ጀርመን፣ እንግሊዝና የአውሮፓ ህብረት አስታወቁ። የቴህራን እንቅስቃሴ የኒውክለር መርሃ ግብሯን አስመልክቶ የዛሬ አራት ዓመት እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ ም ከተፈረመው ውል በአሳዛኝ ሁኔታ እያፈነገጠች መሆኑን ያሳያል ነው ያሉት። የውጭ ጉዳይ ሚኒስትሮቹ ትናንት ባወጡት የጋራ መግለጫ ኢራን ተጥለውባት የቆዩት ማዕቀቦች እንዲነሱላት የኒውክለር እንቅስቃሴዎቿን ለመግታት የገባችበትን የጋራ አጠቃላይ የተግባር እቅድ የሚጻረሩ አድራጎቶቿን ሁሉ በአስቸኳይ እንድትቀለብስ ጠይቀዋል። ስምምነቱን የፈረሙት ወገኖች ሁሉ የዩናይት ስቴትስ እየጣለች ባለችው ማዕቀቦች ዙሪያ የሚያግዟት ከሆነ ኢራን የጀመረችውን እንቅስቃሴ ልታቆም እንደምትችል ፕሬዚዳንቷ ሐሰን ሩሃኒ አስታውቀዋል።
በአፍጋኒስታን መንግስት ተይዘው የሚገኙ ሶስት ከፍተኛ የአመራር አባሎቹ የሚለቀቁ ከሆነ ለሶስት ዓመታት ያህል አግቶ ያቆያቸውን ሁለት ምዕራባውያን እንደሚለቅ ታሊባን ማስታወቁን የሀገሪቱ ባለሥልጣናት ይፋ አድርገዋል። አይሻ ታንዚም ያጠናቀረችው ዘገባ አለ፣ አሉላ ዝርዝሩን ያቀርበዋል።
የአፍጋኑ ፕሬዚዳንት አሽራፍ ጋኒ ዛሬ ማለዳ ላይ በብሔራዊ ቴሌቪዥን በቀጥታ በተላለፈ ንግግራቸው ሁለቱ ምዕራባውያን ታጋቾች ለማስለቀቅ የሚፈቱትን የሶስት ታሊባን አመራሮች ስም ይፋ አድርገዋል።
ኢንሴነፈር ኤቦራተንት አጂ ማሊ ኻን ዲዋሊ ኻን ዞይ አብድራሺድ መሐመድ መርዙይ።
ሶስቱ እስረኞች የሃጂ ማሊካን ልጅ፣ የሙሐመድ ዑመር ልጅ አብዱራሺድ ልጅ፣ የሙሐመድ ዑመር ልጅና ሐኪን አናሲ ናቸው ነው ያሉት። በ62 ዓመቱ አሜሪካዊ ኬቪን ኪንግ እና የ50 ዓመቱ አውስትራሊያዊ ቲሞስ ዊዝ እንደ አውሮፓውያን ዘመን አቆጣጠር በ2016 ካቡል ውስጥ ነው ታፍነው የተወሰዱት። ሁለቱም በአፍጋኒስታን የአሜሪካ ዩኒቨርሲቲ መምህራን የነበሩ ናቸው። ከስር ከተለቀቁት ሶስቱ የታሊባን አመራሮች መካከል የሃካኒ መረብ መሪ ልጅ ይገኝበታል። የሃካኒ መረብ የአፍጋኒስታኑ ታሊባን አደገኛ አንጃ ነው። ልውውጡም ከመስከረም ወር መጀመሪያ ጀምሮ በተቆረጠው በታሊባንና በአሜሪካ መካከል የሰላም ስምምነቶችን እንደገና ለማስጀመር ይረዳል ተብሎም ታምኗል። ከፕሬዚዳንቱ ቤተ መንግስት ቅርበት ያላቸው ምንጮች እንደተናገሩት እስረኞቹ የምዕራባውያን ታሳሪዎች እስኪለቀቁ ድረስ እስረኞቻቸውን ለአሜሪካ ማዕከላዊ መረጃ እስር ቤት እንደሚሰጡ፣ በሶስተኛ አገር ምናልባትም ኳታር ውስጥ እንደሚቆዩም ተገልጧል።
አመሰግናለሁ አሉላም። በመጨረሻም ላለፉት በርካታ ሳምንታት ቅዳሜና እሁድን እየተጠበቁ ሲካሄዱ የቆዩት የሆንግ ኮንግ የተቃውሞ እንቅስቃሴዎች ወደ ሳምንቱ የሥራ ቀናት ዘልቀው ዛሬ በሥራ መግቢያና መውጫ ሰዓቶች መንገዶችን ዘግተዋል። የተቃዋሚዎቹን አድራጎት እጅግ ስግብግብ ወይም ለራስ ብቻ የተጨነቀ ሲሉ የቻይናይቱ ግዛት ዋና ሥራ አስፈጻሚ ካሪ ላም ወቅሰዋል። ይህ የመኪና መንገዶችንና የምድር ለምድር ማመላለሻ ባቡር መስመሮችን የዘጋው እንቅስቃሴ ወደ ሆንግ ኮንግ ኮሌጆች ግቢዎችም ተዛምቶ የተፈጠረውን ሁከት ለመበተን ፖሊስ አስለቃሽ ጋዝ ተኩሷል። ተማሪዎቹ ወደ ሆንግ ኮንግ ዩኒቨርሲቲና ወደ ቻይና የሆንግ ኮንግ ዩኒቨርሲቲ የሚወስዱ መንገዶችንና ሐዲዶችን ለመዝጋት መሰናክሎቹን እያቆሙ እንደነበር ተዘግቧል። በከተማይቱ ማዕከልም እዚህም እዚያም ብልጭ ድርግም የሚሉ በሺዎች የሚቆጠሩ ተቃዋሚዎች የዲሞክራሲ የፖሊስ ጭካኔ እንዲመረመርና ሌሎችም ነጥቦች ያሏቸውን አምስት ጥያቄዎችን ይዘው ነው እየተንቀሳቀሱ ያሉት። የዜናው ሰዓት አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተንን። የምሽቱ ስርጭት መሪ ንጉሡ ታምሬ ነው። ኦድሬስ ሬጅስ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። በዓለም ዜናዎች የጀመረው ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ በአሃዱ ራዲዮም ኤፍኤም 94.3 እና በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እስከ ምሽቱ አራት ሰዓት በቀጥታ ይቀጥላል። አሁን የምሽቱ አብይ ርዕስ ይደመጣል።
የኢትዮጵያዋ አዲስ አበባና የዩናይት ስቴትስዋ ዋሽንግተን ዲሲ የእህትማማች ከተሞች ስምምነታቸውን አድሰዋል። አዲስ አበባ ላይ ጉብኝት ያደረጉት የዋሽንግተን ዲሲ ከንቲባ ሙሪየል ባውዘር እንደሚሉት በኢትዮጵያ የተፈጠረው አዲስ የፖለቲካ ሁኔታ ስምምነቱን ይበልጥ ለመተግበር ያግዛል ነው ያሉት። ከንቲባዋ አዲስ አበባ የመጡት 70 አባላት ያሉትን የልዑካን ቡድን በመምራት ነው። እስክንድር ፍሬው ተከታዩን አጠናቅሯል።
Now we're becoming two sister cities, two capitals, ladies and gentlemen. It's happening. It's happening. There we go.
በአዲስ አበባና በዋሽንግተን ዲሲ መካከል የተፈረመው የእህትማማች ከተሞች ስምምነት ባለፉት አምስት ዓመታት የነበረውን የሚያድስ ነው። እናም ለጉብኝት ወደ ኢትዮጵያ የመጡት የዋሽንግተን ዲሲ ከንቲባ ሙሪየል ባውዘር እና የአዲስ አበባ ምክትል ከንቲባ ታከለ ኡማ ትናንት ፊርማቸውን አኑረዋል። በዚህ ስነ ስርዓት ላይ የተናገሩት ምክትል ከንቲባ ታከለ ኡማ የልዑካን ቡድኑን አመስግነዋል።
ኩራታችን ወደ ሆነችው አዲስ አበባ እንኳን ደህና መጡ። የተከበሩ ከንቲባ እናመሰግናለን። እርስዎን በዚህ ስለተቀበልን ኩራት ይሰማናል።
ስምምነቱ የሁለቱን ከተሞች ትብብር ወደ ላቀ ደረጃ እንደሚያሳድገው ተገልጿል። መረጃዎች እንደሚያሳዩት ኢትዮጵያውያን ከሚገኙባቸው የውጭ አገራት ከተሞች ሁሉ ዋሽንግተን ከፍተኛውን ቁጥር ትይዛለች። ቀደም ሲል አዲስ አበባ በሚገኘው የአሜሪካ ኤምባሲ በተዘጋጀ የአቀባበል ስነ ስርዓት ላይ የተናገሩት የዋሽንግተን ዲሲ ከንቲባ ሙሪየል ባውዘር እነዚህን ኢትዮጵያውያን በመወከላቸው የሚሰማቸውን ገልጸዋል።
በውጭ ካሉ ኢትዮጵያውያን ሁሉ በቁጥር የሚበልጡትን መወከል በመቻሌ ክብር ይሰማኛል።
Together, we wanted to send a loud and clear.
በኢትዮጵያ የሚታዩ በጣም ተስፋ ሰጪ ለውጦችን መደገፍ እንደምንፈልግና በምንችለው መንገድ ሁሉ ለማገዝ ከጎናችሁ እንደምንቆም ጎላ ያለና ግልጽ መልእክት ማስተላለፍ እንፈልጋለን።
አዲስ አበባና ዋሽንግተን ዲሲ የመጀመሪያውን የእህትማማች ከተሞች ስምምነት እንደ አውሮፓውያን አቆጣጠር በ2013 ሲፈራረሙ የኢትዮጵያ የፖለቲካ ሁኔታ ካሁኑ የተለየ ነበር። ያኔ ዋሽንግተን የዚያን ጊዜው የኢትዮጵያ መንግስት ተቃዋሚዎች ማዕከል ወደ አገር ቤት ለመመለስ የሚሰጉ በርካታ ዜጎች መኖሪያ ተደርጋ ትቆጠር ነበር። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ከመጋቢት 2010 ጀምሮ ግን ለአመታት ርቀው የቆዩ ሁሉ ለሀገራቸው ምድር በቅተዋል። አዲሱ የፖለቲካ ሁኔታ የአዲስ አበባንና የዋሽንግተን ዲሲን የእህትማማች ስምምነት ይበልጥ ተግባራዊ ለማድረግ እንደሚያስችል፣ በዩናይትድ ስቴትስ ያሉ ኢትዮጵያውያንን ተሳትፎም እንደሚያሰፋ ተስፋ ተደርጓል። ከአሜሪካ ድምጽ ጋር አጭር ቆይታ ያደረጉት የዋሽንግተን ዲሲ ከንቲባ ሞሪል ባውዘር ይህንኑ ተስፋን ያንጸባረቁት እሳቸው በመሩት የሉካም ቡድን ውስጥ የተካተቱትን አንዳንድ ኢትዮጵያውያን አሜሪካውያን ስሜት ምሳሌ በማድረግ ነው ያስረዱት።
It is a very identifiable way.
ነገሮች መለዋወጣቸውን ለሰው ለመናገር በግልጽ የሚታይ ነው። በጣም ለበርካታ አመታት ወደዚህ ያልመጡ የቡድን አባላት ወደ አገር ቤት መምጣት በመቻላቸው የተሰማቸው ደስታ አዲስቷን መኖሪያ ከተማቸውን ለትውልድ መኖሪያ ከተማቸው ማሳየታቸው በጣም አስፈላጊ ነው። እናም አዲስ ቀን መምጣቱን በተመለከተ ጎላ ያለ መልእክት ማስተላለፍ ጠቃሚ ነው። ለኢትዮጵያውያን ብቻ ሳይሆን በኢትዮጵያ ኢንቨስት ማድረግ ለሚፈልጉ ለሌሎች ሰዎችም ጭምር።
በዋሽንግተን ዲሲ የኢኮኖሚ እድገት እንዲመዘገብ በማስቻላቸውና በከተማው አስተዳደር ግልጽነት እንዲኖር በማድረጋቸው የሚመሰገኑትን ከንቲባ ለአዲስ አበባ ምን እንደሚመኙም ጠይቄያቸዋለሁ።
ከአዲስ አበባ ከንቲባ ጋር የመገናኘትና ከተማዋን ተዘዋውሮ የመመልከት እድል አግኝቼ ነበር። በማደግ ላይ ባሉ ሌሎች ከተሞች እንዳለ ሁሉ የቤት አቅርቦት፣ የመሰረተ ልማት ግንባታና የንጹህ የመጠጥ ውሃ አቅርቦት ጉዳዮች አሳሳቢ ናቸው። በአንድነት ፓርክ ላይ በተሰራው ስራ በጣም ተደንቄያለሁ። ለሰዎች መሰባሰቢያ እንዲሆን በማሰብ የእኔን አስተዳደር ስናዋቅር ትኩረታችን ግልጽነትና አዳዲስ ሐሳቦችን ለማስተናገድ ዝግጁ ማድረግ ነበር። ምክንያቱም ያ ለከተማ ንግድና ኢንቨስትመንት የምትስብበት አንዱ መንገድ ነው።
እናመሰግናለን ለዘገባው እስክንድር። ወደ ተከታዩ ርዕስ እናልፋለን። የዕለቱን አብይ ርዕስ ነበር የሰማችሁት። በወልዲያ ዩኒቨርሲቲ የደረሰውን የህይወት መጥፋትና ጉዳት የሚያወግዝ ሰላማዊ ሰልፍ ዛሬ ወልዲያ ከተማ ውስጥ ተካሂዷል። የከተማይቱን ባለስልጣናትና የማህበረሰብ መሪዎችንም ያነጋገረው መስፍን አራጌ ዝርዝሩን ይዟል።
አማራነት የሃይማኖት መቻቻል የፍቅር ተምሳሌት ማሳያዎች ነን።
ከመጀመሪያ ደረጃ እስከ መሰናዶ ተማሪዎች ድምጻቸውን ያሰሙበት፣ ከመንግስት ሰራተኛው እስከ ሃይማኖት አባቶች የታደሙበት፣ ከከተማ ኗሪው እስከ ደራሽ እንግዳው የተገኘበት የወልዲያው ሰላማዊ ሰልፍ ገዳይነትን አውግዞ ለአንድነት ጥሪ የተላለፈበት ነበር። ከዋናው አደባባይ ተነስቶ መድረሻውን ጣይቱ ብጡል ያደረገው ሰልፍ በአስር ሺዎች የሚገመቱ ሰዎችን እንዳስተናገደ የደረሰን መረጃ ያመለክታል። እኛ ታዳጊዎች ከዩኒቨርሲቲዎቻችንና ከዩኒቨርሲቲ ተማሪዎቻችን እውቀትን እንጂ ግድያን፣ አንድነትን እንጂ መገነጣጠልን ልንማር አይገባንም ከሚሉት ታዳጊዎች ጀምሮ ገዳይነት መሸነፍ ነው የሚሉ መፈክሮችን ያነገቡ ሰልፈኞች ተስተውለዋል።
ሰሞኑን በወልዲያ ዩኒቨርሲቲ በተፈጠረው ግጭት ሕይወታቸውና ቤተሰቦች መጽናናትን እንመኛለን። ድርጊቱንም
ለአሜሪካ ድምፅ አስተያየታቸውን የሰጡት የከተማዋ ዋና ከንቲባ አቶ መሐመድ ያሲን ድርጊቱ አካባቢውን የሚወክል አይደለም ይላሉ።
ይህ ግጭት የወልዲያ ከተማን ከዛም አልፎ የአማራን ሕዝብ የማይወክል ነገር ግን ደግሞ የጥቂት ግለሰቦችን የግል ፍላጎት ታሳቢ ያደረገ እኩይ ዓላማ የሰነቀ ለቀጣይ ግን አብሮነታችንን ሊሸረሽር የሚችል አንድነታችንን የሚያፈርስና የሚንድ አብሮነትን የሚያጠፋ እኩይ ዓላማ ስለሆነ ይህንን ድርጊት የማውገዝ ዓላማን ያነገበ ሰላማዊ ሰልፍ ነበር የተካሄደው።
ከንቲባው በተለይ በአማራና በኦሮሞ ሕዝብ ሰዎች መካከል ጥላቻን በመዝራት ግጭት መፍጠር የሚፈልጉ አካላት ሴራ ነው ሲሉ ድርጊቱን አውግዘዋል።
ከምንም በላይ ሆን ተብሎና ተቅዶ በሁለቱ ብሔሮች መካከል ሊፈጠር የታሰበውን ግጭት ቆም ብሎ አስቦ ህዝቡ በተረጋጋ መንፈስ ወደ አንድነቱን የሚመለስበትን ሰፊ መልእክት የተላለፈበት ሰልፍ ነበር ማለት ይቻላል።
የተጎዱትን በመርዳት በድርጊቱ ላይ ተሳትፈዋል የተባሉ አካላትን ለህግ እንዲቀርቡ በማድረግ ሊኖረው የሚችለው ሚና ከተማ አስተዳደሩ ምንድን ነው?
በዚህ ተግባር ላይ የተሰማሩትን አጥፊዎችን አፈላልጎ እርምጃ እንዲወሰድባቸው በማድረግ በኩል በዋነኛነት የሚመለከተው የጸጥታ መዋቅር በዚህ ተግባር ላይ ተሳትፈዋል ተብሎ መረጃ የቀረበባቸውና ተጠርጣሪ ሆነው የተያዙትን ተማሪዎች በአግባቡ ይዞ ምርመራ እንዲጣራ የማድረግ ስራ እየተሰራ ነው ያለው። ይህም በማድረግ ረገድ የከተማው ማህበረሰብ፣ የከተማው አመራርና የሚመለከታቸው አካላት በዚህ እኩይ ዓላማ ተሳትፈዋል ተብሎ የሚታዩ አካላትን በአግባቡ የእርምት እርምጃ እንዲወሰድ በማድረግ በኩል የበኩላችን የሚና ለመወጣት የሚያስችል እንቅስቃሴ እየተደረገ ነው ያለው። ይህ በእንዲህ እንዳለ የከተማው ማህበረሰብ ከምንም በላይ ደግሞ የሃይማኖት አባቶችና የአገር ሽማግሌዎች፣ የነጋዴው ማህበረሰብ ተወካዮች ችግር የደረሰባቸውን የመጠየቅ የማጽናናት፣ ትምህርት ቤት ላይ ያሉ ተማሪዎች ደግሞ የማረጋጋትና አብሮነትን የመግለጽ ስራ ለከተማ ማህበረሰብ ተማሪው ተረጋግቶ ከዚህ ወደ ባሰ እልቂትና ብጥብጥ እንዳይገባ ከዚህ ችግር ትምህርት ወስደን ሌላው አጥፊና ደናቃፊ ያለ የደገሰልን ድግስ ወደ ጎን ትተን ያንን ሊያከሽፍ የሚችል አብሮነታችንን አጠናክረን የበለጠ ወደ ሰላማዊ መማር ማስተማር ሂደት እንዲገባ ሰፊ ስራ እየሰራ ነው ያለው። በዚህ አጋጣሚ የከተማችንን ማህበረሰብ በከተማ አስተዳደሩ ህዝብ ስም ምስጋናችንንና አክብሮታችንን መግለጽ እፈልጋለሁ።
ሀጅ አሊጋዛ ፍረስ እባላለሁ። ሰሜን ወሎ ዞን ሃይማኖት ምክር ቤት ጸሐፊ ነኝ። የተፈጠረው ችግር ኢትዮጵያዊነትን የማይገልጽ ሃይማኖታችንን የማይፈቅድ ሰውን ያህል ነገር አጠቃላይ በሀገራችን እንዲህ አይነት ድርጊት እንዳይፈጠር ሁላችንም ልናወግዘው ይገባል። በኢትዮጵያነታችን ማመን አለብን። ሰውን ያህል ነገር መሞት ጠርቶ መገፍተር የለበትም። ሰው ሊከበር ይገባል። ክርስቲያኑም ሙስሊሙ አብሮ ሲበላ፣ አብሮ ሲጠጣ፣ አብሮ ሲያዳድር፣ አብሮ ቤት ሲሰራ፣ ቤተክርስቲያን ሲሰራ፣ መስጊድ ሲያጥፍና ሰራ ነው እኛ አባቶቻችንን ይዘነው የመጣ ነው። ወደፊትም ይህን ነው እኛ የምንቀበለው። እዚህ ወልዲያን ለማዳፈን፣ ሀገርን ለማጥፋት፣ ኢትዮጵያዊነትን ለማጥፋት የተዘጋጁ ተልእኮ ይዘው የመጡ ሰዎች ካልሆኑ በስተቀር እንደ ኢትዮጵያነት እንደ ሃይማኖት ይችን ነገር አጥብቀን ነው እኛ የምናወግዘው።
ይመርገምስቴ ሰሞኑን በወልዲያ ዩኒቨርሲቲ በደረሰው ወንድሞቻችን ልጆቻችን ሁለት ተማሪዎች ህይወታቸው ላለፉ መጀመሪያ ለቤተሰቦቻቸው መጽናናትን እመኛለሁ። ይሄ የተደረገው ድርጊት የወልዲያን ህዝብ የማይወክል ወልዲያን ጥላሸት ለመቀባት ይሁን ተብሎ ተልኮ የተደረገ ነው። ይህን የፈጸሙ አካሎች አይወክሉንም። እኛ የሀገር ሽማግሌዎች ከመንግስት ጎን ሆነን ይህን ድርጊት ያደረጉትን በአስቸኳይ ተጣርቶ ለህግ እንዲቀርቡልን ነው የምንፈልግ።
ጌታቸው ፋሲካው እባላለሁ። የወልዲያ ከተማ ነዋሪ ነን። ይህንን ሰልፍ ልናደርግበት ያነሳሳን ተግባር አንደኛ የሞቱት ተማሪዎች የእኛ ተማሪዎች ናቸው። መጀመሪያ ሲገቡ ወደ ትምህርት ቤት አቀባበል አድርገንላቸው ነበር እና የተቀበልናቸው አስተምረን በሰላም ወደ ቤተሰባቸው ልንመልስ ነበር። ነገር ግን በአጋጣሚ በመሀል ተማሪዎቻችን ሙተውብናል። ይህም ትልቅ አንዱ ሀዘን ነው። ሁለተኛው ደግሞ ሊቢያ ላይ የተከሰተን ድርጊት ወልዲያ ተፈጸመ በማለት የሚያስተላልፉ የሚዲያ ተቋማትን በማውገዝ ነው። ሌላው እኛ ኢትዮጵያዊነት አስተሳሰብ ያለን ከየትም አቅጣጫ መጥተው በሰላም የሚኖሩ ከተማ መሆኗን ማሳየት ስለምንፈልግ ነው።
እንዲህ አይነት አጋጣሚዎች ከዚህ ቀደም ተከስተው ያውቃሉ?
ከዚህ ቀደም ተከስተውብን አያውቁም። አምናም እንደምታውቀው ትንሽ እዛ ውስጥ ለውስጥ ረብሻ ነበረ። ያው ያንንም የአካባቢው ማህበረሰብ፣ የሀገር ሽማግሌዎች፣ ወጣቶች ሂደን ነው ያበረር ነው።
የሁለት ተማሪዎችን ህይወት የነጠቀው የቅዳሜ ምሽቱ ድርጊት ላይ ተሳትፈዋል ተብሎ የተጠረጠሩ 13 ሰዎች በፖሊስ ቁጥጥር ስር ውለው ምርመራ እየተካሄደ መሆኑን በትናንቱ ዘገባችን መግለጻችን ይታወሳል። ተማሪዎችን የማወያየት ስራ ዛሬም የቀጠለ ሲሆን ከኦሮሚያ ክልል ከሳይንስና ከፍተኛ ትምህርት ሚኒስቴር የተወከሉ ልዑካን ዛሬ እኩለ ቀን ገደማ ወደ ከተማዋ መግባታቸውን ከዩኒቨርሲቲው የደረሰን መረጃ ያመለክታል። መስፍን አራጌ ነኝ ከደሴ።
መስፍን አራጌ ለዘገባው እናመሰግናለን። አሁን ወደ ምስራቅ ኢትዮጵያ እንሻገራለን። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ክልላዊ ሳይሆን አገር አቀፍ ፓርቲ በመሆን በዲሞክራሲያዊ መንገድ ለመንቀሳቀስና ለኢትዮጵያውያን ሁሉ ሕይወት መሻሻል የበኩሉን አስተዋጽኦ ለማድረግ እንደሚሰራ አስታወቀ። ኦብነግ ለስድስት ቀናት ባካሄደው አራተኛ መደበኛ ጉባኤው መክፈቻ ላይ የኦነግ የኢዜማና የአብን አመራር አባላትም መገኘታቸው ታውቋል። የግንባሩን የህዝብ ግንኙነት ኃላፊ አቶ አብዱላሂ ሐሰንን ያነጋገረው ሪፖርተራችን አዲስ ቸኮል ተከታዩን ዘገባ አጠናቅሯል።
ባለፈው ሳምንት ሐሙስ በሶማሌ ክልል ጎዴ ከተማ የተጀመረው የኦብነግ አራተኛ ጉባኤ አቶ አብድራማን ሼክ ማህዲን በሊቀመንበርነት በመምረጥ ዛሬ ተጠናቋል። በምርጫው አቶ አህመድ ያሲን ሼክ አብዲም የፓርቲው ምክትል ሊቀመንበር ሆነው ተመርጠዋል። ለ21 ዓመት የፓርቲው ሊቀመንበር የነበሩት አድሚራል መሐመድ ዑመር ኡስማን ስልጣናቸውን ለአቶ አብድራማን አስተላልፈዋል። ፓርቲው ከሌሎች ኢትዮጵያውያን ጋር በመሆን ለሁሉም ኢትዮጵያዊ ጠቃሚ እርምጃዎችን ለመውሰድ ቁርጠኛ ነው ብለዋል የህዝብ ግንኙነት ኃላፊው አቶ ሀሰን አብዱላሂ።
ኦነግ ነበረ፣ የኦሮሞ ነጻነት ግንባር፣ ሁለተኛ ደግሞ አብን አማራ ብሔራዊ ንቅናቄ፣ ሶስተኛ ኢዜማ መጥቶ ነበረ። ሁለቱ ሊቀመንበሮች እና ኦነግ የህዝብ ግንኙነት ኃላፊ ነበሩ የምትሉት እና ዶክተር ደሳለኝ ጫኔ፣ አቶ ይሻላል እዛ ሱፋ መቶ ነበሩ እና የሶሊዳሪቲ ድጋፍ ንግግር ያደረጉት ያው አብረን ተባብረን ብዙ የምንጋራቸው ብዙ ነጥቦች ስላሉ እኛ ድርጅት ደግሞ ከክልል ወደ ሀገር አቀፍ ደረጃ ፓርቲ ሆኗል እና ለሶማሌ ህዝብ ብቻ መታገል ሳይሆን ለመላው ኢትዮጵያ ህዝብ እኩልነት፣ ነጻነት ለማምጣት ነው የምንታገለው እና ከምንጋራቸው ነጥቦች እና ከምንቀራራቸው ነጥቦች የምንጋራቸው ነጥቦች ስለሚገዙ አብረን ተባብረን ለህዝባችን ሚገጭ ለአማራ ሞሬ፣ ለሶማሌ፣ ለኦሮሞ፣ ለመላው ኢትዮጵያ ህዝብ የሚበጁ በጣም ጠቃሚ እርምጃዎችን አብረን መውሰድ ስለምንችል ቷ የሰላም የፍትህ እጦት ለብዙ አመታት እነዚህ ህዝቦች ሰቆቃ የደረሰባቸው ስለሆነ ማንኛውም ኢትዮጵያዊ ፍትህ፣ እኩልነት፣ ነጻነት እንዲያገኝ መተባበር የራሳቸው ግዴታ ነው።
ፓርቲው አርማው ላይ ብዕርና ጠመንጃ የነበረ ሲሆን አሁን ጠመንጃውን በንስር ምስል መተካቱን ያስታወቁት አቶ ሀሰን ባለፉት 6 ቀናት በጎዴ ከተማ ስላካሄዷቸው ውይይቶችና ስላሳለፏቸውም ውሳኔዎች ይህንን ብለዋል።
አንደኛ 750 ልኡካን ቡድኖች ናቸው ከየ አለሙ የመጡ ከውጭ ሀገርም አገር ውስጥ ሌሎች ደግሞ ከከተማ የመጡ እስከ 250 1000 ህዝብ ነው በአድራሻ ውስጥ አሁን ያሉት። አንደኛ ሪፖርት ማቅረብ እያንዳንዱ በአለም አቀፍ ደረጃ 54 ኦፊሶች አሉ ቢሮዎች በአሜሪካ እና በአውሮፓ በአውስትራሊያ በተለያዩ በካናዳ እና እነዚያ ኃላፊዎች ስለመጡ ሪፖርት ይቀርባል። ሪፖርት ውስጥ ደግሞ ይፈተሻል። ምን ተሰራ፣ ምን ጎደለ፣ ለምን ጎደለ ተብሎ ይጠየቃል። አንደኛ ይሄ ነው። እያንዳንዱ ኮቢናክ ዲፓርትመንት ደግሞ ሪፖርት ያቀርባል። ከዛ ምን መሻሻል የሚገባቸው ይነጋገርበታል። በተለይም በስትራቴጂ ነው የተነጋገርበት። አራተኛ ደግሞ ካምፕ ቤት የነበሩንን ዶክመንቶች ክለሳ ይደረጋል። ካምፕ ቤት የነበሩንን በተለይ ቁስለኞች ከእስር ቤት ሲወጡ እና መደበኛ ጦራችንም የላኩት ዱከምቡርን አለ እና እሱም ምን አይነት እንክብካቤ መደረግ አለባቸው፣ ምን ይገሏቸዋል፣ ምን ገጠማቸው ተብሎ ይጠይቃል።
ፓርቲያቸው የሶማሌ ክልል ህዝብ የዳር ሀገር ህዝብ ሆኖ በሀገሪቱ ፖለቲካ ላይ ወሳኝ ሳይሆን ሌሎች ይወስኑለት የነበረውን ሁኔታ ከእንግዲህ አናስቀጥልም ብለዋል አቶ ሀሰን።
ጊዜን ሌሎች ስለወረን ህዝብ ማያቆጭ ሰዎች በእኛ ላይ ውሳኔ ማሳለፍ ተቀባይነት አይኖርም። ከአሁን በኋላ ጊዜን እነዚህ ተገንጣዮች ናቸው የጅማ ፍረጃ ምናምን አይኖርም። ለወረች ኮንትሮለን ከኢትዮጵያ ወንድሞቻችን አይቶቻችን ጎን ተሰልፈን ብዙ የምንጋራቸው ነጥቦች ስላሉ እሶችም ጥሩነት ደግነትን ሁሉንም መካፈል አለብን እና ፓርቲያችን ከክልል ደረጃ ወደ ሀገር አቀፍ ደረጃ አሸጋግረነዋል። አንደኛ በመሬት ቆራ ስፋት አንደኛ ነን። ሁለተኛ ደግሞ በብዛት ህዝቦች ብዛት ስታይ ሶስተኛ ደረጃ ይዘናል። የተፈጥሮ ሀብትም ጋዝም ነዳጅም ከብትም አለን እና ይሄ ሁሉ ጠቃላል መሬት እርሻም አለ። ከጉሬ እስከ ቀላፎ ድረስ ከኢሜ እስከ ዶሬ ድረስ ያለው ለአፍሪካ ቀንድ ይበቃል። በደንብ ቢታረስ እና ሰላም ይኖር እና ይህ ሁሉ ሀብት እያለን አሁን እንደ ማንኛውም ኢትዮጵያዊ ያለንን የኬኩ ድርሻ ለመካፈል ወይም መስዋዕትነት ለመክፈል ሰላም እንዲሰፍን፣ ዲሞክራሲ እንዲገኝ፣ የተጀመረውን ለውጥ የተሳካ እንዲሆን የራሳችንን መስዋዕትነት እንከፍላለን።
የሀገሪቱን ለውጥ በመጠበቅ ረገድም የሚጠበቅባቸውን ሁሉ እንደሚያደርጉ ነው የተናገሩት።
የሀገራችን ሁሉና በጣም በአስቸጋሪ ጊዜ ስለሆነች በመስቀለኛ መንገድ ስለሆነች ተባብረን ይህንን ሀገራችን አድነን ከዛ ጊዜ የሚፈታቸው አንዳንድ ጉዳዮች አሉ። ሌሎች ደግሞ እኛ ራሳችን የምንፈታቸው ጉዳዮች አሉ። በዳያሎግ በመነጋገር እርቅ በማድረግ በእርቅ በመፍታት በተለይም በሶማሌና በአፋር በሶማሌና በኦሮሞ አካባቢ ያሉት የነበሩት በቲፒኤልኤፍ ጊዜ የተፈጠሩት ችግሮች አሁን በዳያሎግ መሰረት እየፈታን ስለሆነ እነዛም ሌሎችም ኢትዮጵያውያኖች እንደዚህ አንድ ላይ መጥቶ ይህንን ህዝብ ለህዝብ ግንኙነት ተፈጥረው የነበሮችን አንዳንድ ጥያቄ ነገሮችን ለጎን ከጎን አስቀምጠን ብዙ የምንጋራቸው ነጥቦችን የምንነጋገርበት መድረክ መፍጠር አለብን ብለን ነው የተስማማነው።
ኦብነግ በአሁኑ ሰዓት ሶማሌ ክልሉ 98 ቢሮዎች አለው ያሉት አቶ ሀሰን ከሶማሌ ክልል ባሻገር በአዲስ አበባ፣ ኦሮሚያ እና አፋር እንዲሁም አማራ ክልሎችም ወደፊት ቅርንጫፍ ቢሮዎችን እንደሚከፍት ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከምሽቱ 3:30 ሊሆን 1 ደቂቃ አካባቢ ይቀራል። እስከ 4 ሰዓት አብራችሁን ቆዩ። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም ናይል ሳት ቪኦኤ 24 ላይ፣ በፌስቡክ ላይቭ አት ቪኦኤ አምሃሪክ፣ በአሃዱ ራዲዮ 94.3 ላይ እንገኛለን። አዲስ አበባና የዩናይትድ ስቴትሷ ዋና ከተማ ዋሽንግተን ዲሲ የእህትማማች ከተሞች ስምምነታቸውን ማደሳቸውን ቀደም ሲል በተላለፈ ዘገባ አስደምጠናችኋል። ከኢትዮጵያ ቀጥሎ ግዙፍ የኢትዮጵያውያን ማህበረሰብ የሚገኝባት ከተማ ከንቲባ ነኝ ብሎ ነበረ ሙሪየል ባውዘር፣ የዋሽንግተን ዲሲ ከንቲባ በዚሁ ስነ ስርዓት ላይ። እስክንድር ፍሬው የዚህ ዘገባ ተከታይ ክፍል አለው፣ ቀጥሎ ይቀርባል።
የዋሽንግተን ዲሲ ከንቲባ ወደ አዲስ አበባ የመጡት ኢትዮጵያውያንንና ትውልደ ኢትዮጵያውያንን ጨምሮ 70 አባላት ካሉት የልዑካን ቡድን ጋር ነው። ታዋቂ ስፔሻሊስት ሐኪም ዶክተር አሰፋ ጄጃው መኮንን ከነዚህ የልዑካን ቡድን አባላት አንዱ ናቸው። የእርሳቸው በልዑካን ቡድኑ መካተትም ከዚህ ከጤና ዘርፍ ጋር የተገናኘ መሆኑን ይናገራሉ።
እዚህ አሁን በመጣንበት ልዑካን ቡድን የሄልዝ ሴክተር የጤናውን ክፍል ምን ማድረግ ይቻላል፣ ዋሽንግተን ዲሲ እና አዲስ አበባ ምን ታደርግ ይችላለች፣ በትልቁ ደግሞ አሜሪካና ኢትዮጵያ በሚል እሱን አስፔክት ከበር ለማድረግ ነው የመጣሁት።
እንግዲህ በርካታ ኢትዮጵያዊ አሜሪካውያን ሁሉ ተካተውበታል። ይሄ የልዑካን ቡድን 7 ሆናላችሁ ይመስለኛል። የልዑካን ቡድኑ አባላት እንግዲህ የመጀመሪያ ጊዜ አይደለም ዋሽንግተን ዲሲ እና አዲስ አበባ የእህትማማች ስምምነት ሲፈራረሙ፣ አሁን ይታደሳል ተብሏል። ዛሬ ምን ክፍተት ደፈነ? እስካሁን ካለፉት በመማርስ አሁን ለማድረግ ነው እቅዳችሁ?
እንግዲህ እስካሁን ብዙ ስራ አልተሰራም። ይሄኛው ግን አዲስ ልዑካን ቡድን ውስጥ በጤና፣ በትምህርት፣ በቢዝነስ፣ በትራንስፖርት በብዙ ስኬታማ የሆኑ ሰዎች ነው ያሉት። ካሁን በኋላ ግን ምንድን ነው አቀናጅተን መስራት የምንችለው? ያ ደግሞ በየጊዜው በሶስት ወር በስድስት ወር በአመት እየታየ አፈጻጸሞችም እየታዩ በሚቀጥለው ምን ማድረግ እንችላለን በሚል በአዲስ ኃይል ከአዲሲቷ ኢትዮጵያ ጋር ለመገናኘት የመጣ ነው።
ከአዲሲቷ ኢትዮጵያ ጋር ሲሉ አንድ ቀደም ሲል ያነሳሁት ጥያቄ ነበር፣ ለእርስዎም ለአንሳ የመጨረሻ ጥያቄ አድርገዋለሁ እና ምናልባትም ቀደም ሲል ስምምነቱ በተፈረመበት ጊዜ የነበረው የኢትዮጵያ ፖለቲካዊ ሁኔታና አሁን ያለው ነገሮች ተለዋውጠዋል። እንግዲህ ምናልባት አሁን የበለጠ ይመቻል ብዙ ኢትዮጵያውያንን እዚያ መጥቶ ለማሰራት ወይስ በፊት የማያሰሩ ነገሮች ነበር? የእርስዎን ግምገማ ይንገሩ። አንዳንድ ኢትዮጵያውያን ከዚህ ቤት ሀገራቸው ለመግባት የሚሰጉበት ሁኔታ ስለነበር ብዬ ነው። ከአመት ከስድስት ወሮች ከነበር
እኔ እንኳን በዛ አይደለም የማየው። አሁን ከማንኛውም ጊዜ በላይ ሃርሞኒ አንድነት፣ ውህደት የሚያስፈልግበት ጊዜ ነው። ማንኛውም ፕሮፌሽናል በሆነ መንገድ አገራችን ላይ ነው የማየው። አንዱ ትልቁ ነገር በጣም ትልቅ የወጣት ኃይል አለ፣ የስራ ፈጠራ የለም። ስለዚህ እሱን በማገዝ ደረጃ በአዲስ ጉልበት የተቀየረ ዲሞግራፊ ነው ያለው።
ወጣቱ ቁጥር ከፍተኛ ነው።
የወጣቱ ቁጥር ከፍተኛ ነው እና ስራ ግዴታ መፈጠር አለበት በሁሉም አስፔክት እሱን በሚል ነው። ሁለተኛ ደግሞ የመዋሃዱ መደመሩ የሚባለውም ቃል ከቃል አልፎ ተግባር መሆን አለበት። አንዱ የምናሳየው ከሌላ ከአትላንቲክ የለየንን ውሃ የለየንን እዛ ያለውን ያጠራቀምነውም ገንዘብ የሚሆን ሀብትም ቢሆን እንዴት አድርገን ከሀገራችን ጋር ማዋሃድ እንችላለን በሚል መንፈስ ያለ ግሩፕ።
ቅድስት ገረመው ደግሞ ከንቲባዋን፣ ምክር ቤታቸውንና ጽህፈት ቤታቸውን በአፍሪካ ጉዳዮች ላይ ከሚያማክሩ ኮሚሽነሮች አንዷ ናቸው። ኢትዮጵያዊት አሜሪካዊቷ ኮሚሽነር በልዑካን ቡድኑ የተካተቱበትን ዓላማ በማብራራት ይጀምራሉ።
ሁለት ነገሮችን ለመስራት ነው የመጣሁት። አንዱ በዚህ ሀገር ውስጥ በተለይም በጦርነቱ ጊዜ ኤርትራና ኢትዮጵያ ሲታረቁ ብዙዎቹ ግን በአካለ ጎዶሎነት የተቀመጡ ሰዎች አሉ። እነሱን የምንረዳበት መንገድን ለመፍጠር ነው አንደኛው አመጣጤ። ማተኮር የምፈልገው ወታደሮቹ ላይ ነው። አሜሪካን ሀገር ወታደር ማለት አንድ ነገር አድርጎ ሲመጣ ትልቅ ክብር አለው። እዚህ ግን ካገለገሉ በኋላ ልዩ ቦታ ነው የምንተዋቸው እና እንደሱ እንዲከበሩ ማድረግ አለብን።
በኢትዮ ኤርትራ ጦርነት የተሳተፉ ወታደሮች ነው ማለት ፈለጉት እርስዎ?
አዎ። እና ሁለተኛ ደግሞ ከዚሁ ጋር አያይዞ ሰላም የሚመጣበትን ሁኔታ ነው። በአገራችን ላይ ከሩቆ ብዙ ነገሮችን እንሰማለን። እኔ ባደግኩበት ወቅት እሳቸው ጠይሟ ሴትዮ፣ ቀዩዋ ሴትዮ፣ ጠይሙ ሰውዬ፣ ቀዩ ሰውዬ እያልን ያደግ ነው እንጂ ከሌ እዚህ ዘር ነው ከሌ እዚህ ዘር ነው ብለን አናቅም። ያ ጊዜ የሚጠፋበትን ጊዜ በጉጉት እጠብቃሉ። ህልም አይደለም ተስፋ ነው። እና አሁን ያለው ሁኔታ ትንሽ የሚያሳስብ ስለሆነ በተለይም ደግሞ በሃይማኖት በኩል የሚወሰደው አንዳንድ ነገሮች በጣም አሳሳቢ ነው።
ለወጣቶች የስራ እድል መፍጠር የሚታዩ ችግሮችን ለመቅረፍና ሰላምን ለማምጣት አስተዋጽኦ ሊያደርግ እንደሚችልም ቅድስት ገረመው ተናግረዋል።
ኢትዮጵያን የምንወድ ሰዎች ከሆንን ርብራቤ ማድረግ ያለብን ወጣቶቻችን ስራ እንዲያገኙ ዘለቄታዊ መፍትሄ ሊመጣ የሚችለው ሰው ስራ ሲኖረው ነው። ሰው ስራ ሲኖረው ራሱን ያከብራል። ሰው ስራ ሲኖረው ሌላ አምጥቶ መርዝ ሲረጭበት አይቀበልም። ሰው ስራ ሲኖረው ጠግቦ ከኖረ ራሱን ነው ማስተዳደር የሚፈልገው እንጂ ሌሎች ነገሮች ውስጥ የኢኮኖሚ ኃይል መፈጠር እንዳለበት ሀገር ውስጥ ወጣቱ ላይ በትምህርት በካልቸራል ኤክስቼንጅ በትምህርትና በባህል ልውውጥ እንዲኖር ማድረግ አለብን።
የዋሽንግተን ዲሲ ከንቲባ ሙሪል ባውዘር በኢትዮጵያ ቆይታቸው ታሪካዊ ቦታዎችን ጎብኝተዋል። ለክብራቸውም መንገድ በስማቸው ተሰይሟል። አዲስ አበባ ጋዜቦ ተብሎ ከሚጠራው አደባባይ ወደ አፍሪካ ህብረት ጽፈት ቤት የሚወስደው መንገድ ነው በስማቸው የተሰየመው። ከከንቲባዋና ከልዑካን ቡድናቸው ጋር ወደ አዲስ አበባ ከመጡት መካከል በዩናይትድ ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍጹም አረጋ ይገኙበታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዚህኛውም ዘገባው በድጋሚ እናመስግንና ወደ ምዕራብ ኢትዮጵያ እንሻገር። ቦልዲያ ዩኒቨርሲቲ ሁለት ተማሪዎች የተገደሉበትን ግጭት ተከትሎ በጅማ ዩኒቨርሲቲ የሌሎች ክልል ተማሪዎች ግቢውን ለቀው እንዳይወጡ ጥረት ማድረጉን ዩኒቨርሲቲው ገለጠ። በቤተ ክርስቲያንና መስጊዶች ተጠልለው የሚገኙ ተማሪዎችንም ለመመለስ ውይይት እየተካሄደ መሆኑን የዩኒቨርሲቲው ፕሬዚዳንት ዶክተር ጀማል አባፊጣ ናቸው የተናገሩት። ናኮር መልካ ዝርዝሩን ይዟል።
በወልዲያ ዩኒቨርሲቲ ባለፈው ቅዳሜ የተከሰተውን የሁለት ተማሪዎች ሞት ተከትሎ ጥቃት ሊፈጸምብን ይችላል በሚል ስጋት በጅማ ዩኒቨርሲቲ የሚማሩ የሌሎች ክልል ተወላጆች ከግቢው ለመውጣት ሲሉ የክልሉ ተወላጅ ተማሪዎች እንዳስቆሟቸው ስሙን መጥቀስ ያልፈለገ አንድ ተማሪ ገልጿል።
በዛ ምክንያት በእኛ ላይ ጉዳት ያደርሳሉ ብሎ እዚህ ጅማም ትልቅ ስጋት ነበረ። ስለሆነ አብዛኞች ግቢውን ለቆ ሲወጡ ነበረ። ነገር ግን እንደተፈራው አልነበረም። ጅማ ላይ የበቀል ሆነ የሌላ ነገር አላየንም። ከዛ ደግሞ ወደ ማረጋጋት እንጂ መሄድ ያለብን ወደ አላስፈላጊ ቅድ እንዳንገቡኛ ግቢ የከፋ ጉዳት ማለትም በእነሱ ላይ ምንም ጉዳት እንዳይደርስና እንደዚያት ነገሮችን እነሱ እንደማያስተናግድ እምነት አባቶችና አባ ገዳዎች ጠብቆ ለዛ እንዲያሳችሩ አድርገናል።
ተማሪ አሚር መሐመድ የጅማ ዩኒቨርሲቲ የተማሪዎች ህብረት ተወካይ ነው። በዩኒቨርሲቲው ስላለው ሁኔታ እንዲህ ይገልጻል።
እሁድ ቀኑን ጀምሮ ከግቢ ለመውጣት ወይም ወደ ሌላ ቦታ ሄዶ ለመጠለም ጥረት ያደረጉ ነበር። ከግቢ እንዲያወጡና ከዚህ ተረጋግቶ እንዲቀመጡ ይሁን እንጂ እንደዛ መሳሰሉ በኋላ አንዳንድ ተማሪዎች ወይም በየተናጠሉ እየወጡ በየእምነት ቤቱ ይጠለሉ ነበር። ስጋት ሲያድርባቸው የካምፓሶች አባገዳዎች የሀገር ሽማግሌዎችን ይዘን በየካምፓሱ ከተማሪዎች ጋር ሆነን ስንወያይ ነበር።
ምን ያህል ተማሪዎች ይሆናሉ በአሁኑ ጊዜ በየቤተ እምነቱ ተጠልለው የሚገኙት?
በየእምነት ቤት የሚገኙት በቁጥር መገመት ወይም ከባድ ሲሆን ግን አብዛኛው ግቢ ቀርቷል ማለት የምግብ ቤቱ ተዘዋውረ ስናይ ነበር። አብዛኛው ተማሪ ግቢ አለ። የሰፋ ያለ ውይይት ይደረግ ነበር። ጠዋት ላይ የእምነት ቤቱ የሸሹ ተማሪዎች እንዲመለሱና ግቢን ተረጋግቶ እንዲቀመጡ እንዲል መልእክት ነው ያስተላለፉት። ከከተማ ለመውጣት ወይም ወደ ሀገር ሊመለስ የሚፈልግም ተማሪ ተረጋግቶ እንዲመለስ
ምንም ያህል ከግቢ እንዳይወጡ ጥረት ቢደረግም ቁጥራቸው በውል ያልተረጋገጠ ተማሪዎች በጅማ ከተማ ገብርኤል ቤተ ክርስቲያንና መስጊድ ውስጥም ተጠልለው እንደሚገኙ አሚር ተናግሯል። ከአባ ገዳዎች፣ አገር ሽማግሌዎችና የሃይማኖት አባቶች ጋር በመሆን ተማሪዎቹ ወዳሉበት ሄደው ወደ ግቢ እንዲመለሱ ውይይት እያደረጉ መሆናቸውንም ገልጿል። የዩኒቨርሲቲው ፕሬዚዳንት ዶክተር ጀማል አባ ፊጣ ሰሞኑን በዩኒቨርሲቲው ስለተከሰተ ሁኔታ እንዲያብራርተዋል።
የበቀል እርምጃ ይኖራል በሚል ሊወጡ አሱ ተማሪዎች ነበሩ። በዚህ ጊዜ እዚህ ክልል ተማሪዎች ደግሞ ይሄ በፍጹም አይሆንም፣ ባይሆን ይሄንን አሳዛኝ ክስተት በጋራ እንቃወማለን አብረን ሆነን እንጂ እናንተማ ጥላችሁ መቆይዘባችሁም የእናንተን ስጋት የእናንተን ፍራቻ አብረን መቅረፍ ያለብን በፍጹም አትነኩም ብለው የመለሱበት ሁኔታ እውነት ነው። ነገር ግን የነዚህ አርአያነት ያለው ስራ የሰሩ ልጆችን ጥረት በሚያጎድፍ ሁኔታ ስጋት ተሰምቶናል ያሉ ተማሪዎች የተወሰኑ ተማሪዎችን አጣምነው ወደ ሌላ ከዩኒቨርሲቲው ወድ በመውጣት በተለያዩ የቤተ ክርስቲያን ሌላ አካባቢ የመጠለል ነገር አለ። ከጸጥታ ኃይሉም ጋር ከከተማው አስተዳደር ጋር ከሀገር ሽማግሌዎች ጋር በመቀናጀት ስንሰራ የነበረውን ስራ በማጠናከር ዛሬ እነሱ ጋር በመሄድ ያናገርንበት ይሄ ስጋት እንደማይኖር ለማሳመን ሞክረናል። እንግዲህ አሁን በዩኒቨርሲቲው በተለያየ ደረጃ ተማሪዎችን እያወያየን አስፈላጊ ነገር ለሚመለከተው አካል ጥያቄዎች እያቀረብን እንደሆነ፣ ነገሮች እየተጣሩም እንደሆነ ውይይቶች ማካሄድ ነበር። አሁን ውይይቶቹ ቀጥለዋል። ሰላማዊ መማር ማስተማር ሂደቱንም ለማረጋገጥ ጥረቶች አሁንም ይቀጥላሉ ማለት ነው። አሁን ከጊዜው ይህንን ሁለት ቀን በተቋረጠ ነው አልፋ ትምህርት።
ሰሞኑን በወልዲያ ዩኒቨርሲቲ የተከሰተውን የሁለት ተማሪዎችን ሞት በመቃወም በአዲስ አበባ፣ አምቦ፣ ወለጋ፣ አርሲ፣ መደወላቡና ጂንካ ዩኒቨርሲቲዎች ሰላማዊ ሰልፍና የምግብ ማቆም አድማ መደረጉ ታውቋል። የኦሮሚያ ክልል ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ትናንት ለአሜሪካ ድምፅ እንዳሉት የተማሪዎችን ደህንነት ለማስጠበቅ ከአማራ ክልል መንግስት ጋር እየሰሩ መሆናቸውን ተናግረዋል። በተጨማሪም ተማሪዎቹን የገደሉ አካላት ወደ ህግ ለማቅረብ እየተሰራ ነው ብለዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር መልካ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ወደ ዋሽንግተን ዲሲ መልሰናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቱርካቻቸውን ራጅብ ታይብ ኤርዶዋንን ነገ በዋይት ሀውስ ተቀብለው ያነጋግራሉ። የሁለቱ መሪዎች ስብሰባ በተለያዩ የፖሊሲ መጣረሶች ምክንያት ውጥረት ውስጥ የገባውን የቱርክ አሜሪካ ግንኙነት ለማደስ እድል ሊከፍት ይችላል እየተባለ ነው። ሪፖርተራችን ዶሪያን ጆንስ ከኢስታንቡል ያጠናቀረውን ዘገባ አዳነች ፍሳይ ታቀርበዋለች።
ፕሬዚደንት ኤርዶዋንና ፕሬዚደንት ትራምፕ በሚያካሂዱት ንግግር አብይ ቦታ የሚይዘው ቱርክ በሶሪያ ኩርዳውያን ሚሊሻዎች ላይ የወሰደችው ወታደራዊ እርምጃ እንደሚሆን ይጠበቃል። ቱርክ ሚሊሻዎቹን በአሸባሪነት ፈርጃቸዋለች። ለዩናይትድ ስቴትስ ግን በአረብኛ አጠራሩ ዳዕሽ የሚባለውን እስላማዊ መንግስት ነኝ የሚለውን ጽንፈኛውን ቡድን በመታገል በኩል በአጋርነት የሚሰራ ነው። የዩናይትድ ስቴትስ ምክር ቤት በቱርክ ላይ ሰፊ ይዘት ያለው ማዕቀብ ለመጣል እየዛተ ነው። አንዳንዱ ማዕቀብ ኤርዶዋን ራሳቸውን ኢላማ ያደርጋል ተብሏል። የሁለቱ ፕሬዚዳንቶች ስብሰባ የሚካሄደው ከሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አጋሮች ጋር ያለው ግንኙነት ቁልፍ ቦታ በያዘበት ወቅት ነው። በአውሮፓ ካውንስል የውጭ ግንኙነቷ አስሊ አይደን ታስፓስ በሁለቱ ሀገሮች መካከል ብዙ ችግሮች አሉ ይላሉ።
There is a long list of problems between the two countries. In fact, the relationship has never been as bad as it is today. And of course, there is an ongoing matter, which is the Turkish incursion in Syria and U.S. objections. What's happening on the ground is still extremely volatile.
በሁለት ሀገሮች መካከል ብዙ ችግሮች አሉ። በመሰረቱ ግንኙነታቸው ያሁኑን ያህል መጥፎ የሆነበት ጊዜ የለም። በዛም ላይ የቱርክ ወደ ሶሪያ መግባት አለ። ዩናይትድ ስቴትስ ትቃወመዋለች። በመሬቱ ላይ ያለው ሁኔታ እጅግ ተለዋዋጭ ነው።
በሁለት ሀገሮች መካከል ውጥረት የሰፈነ ቢሆንም ሁለቱ መሪዎች ጥሩ የሥራ ግንኙነት የፈጠሩ ይመስላል። የቱርክ ፕሬዝዳንት አማካሪ ሜሱት ካሲን የመሪዎቹ ጉባኤ ሁለቱንም ወገኖች ይጠቅማል ይላሉ።
ታሪካዊው ጉባኤ ሁለቱንም ወገኖች ይጠቅማል። እኔ ከብሩህ ተስፋው ማማ ላይ ሆኜ እያየሁ ነው። አዲስ መፍትሄዎችና ብልሃቶችንም ለማፍለቅ ይረዳል።
አንዳንድ ተንታኞች ግን አንካራ ትራምፕ ለልዩነቶች መፍትሄ ያመጣሉ ብላ ብትተማመን አደጋ ሊሆን የሚችል ስትራቴጂ ነው ይላሉ። በአውሮፓ ካውንስል የውጭ ግንኙነቷ አስሊ አይደን ታስፓስ
huge strategic mistake on the part of Ankara was to build the entire relationship to reduce it all on President Trump one man and it, you know and basic tweets and that is a very risky proposition is almost more than a
Twitter በሚስተላለፉበት መልእክት ላይ ማለት ነው። ይህም አደገኛ ነው። ከአንድ ምዕት ዓመት በላይ ባስቆጠረ ግንኙነት ላይ መጫወት ይሆናል።
ኤርዶዋን አዲሱን የአሜሪካ ተዋጊ ጄት አይሮፕላን እንዳይገዙ በአሜሪካ የተጣለባቸውን ማዕቀብ ትራምፕ እንዲያነሱላቸው ይፈልጋሉ። ትራምፕ ማዕቀቡን የጣሉት አንካራ የሩሲያ S-400 ሚሳይሎችን ከገዛች በኋላ ነው። የአንካራና የመስኮ ግንኙነት እየሰረጸ መሄድ ዩናይትድ ስቴትስን አሳስቧል። የቱርክ ፕሬዚዳንት አማካሪ ሜሱት ካሲን ግን እንዲህ አይነቶቹ ዛቻዎች እየተባባሱ ከሄዱ ለግንኙነታቸው አይጠቅምም ይላሉ።
Turkey cannot continue to have the productive alliance with the US while these threats continue to exist. This is not beneficial. We are looking the other side. Who is the
እንዲህ አይነቶቹ ዛቻዎች ወደ ተባባሰ አዝማሚያ ካመሩ ቱርክ ከዩናይትድ ስቴትስ ጋር ገንቢ ግንኙነት ሊኖራት አይችልም። ይህ ማንንም አይጠቅምም። ከሌላ አንጻር ሲታይም እንዲህ አይነት ሁኔታ በእንዲህ ያለው ሁኔታ አሸናፊ የሚሆኑት ሩሲያና ቻይና ናቸው።
የቱርክና የሩሲያ ወታደሮች ሶሪያ ላይ ተባብሮ መስራታቸው አልቀረም።
እናመሰግናለን አዳነችን ለዘገባው። ክቡራትና ክቡራን አድማጮች በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየሰማችሁ ያላችሁት። በአሃዱ ራዲዮ ኤፍኤም 94.3 ላይ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ፕሮዲውሰሩ ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድናችሁ ያለነው ሶሎሞን አባተና
አሉላ ከበደንን። ሁለተኛውን አጋማሽ ስርጭታችንን ቀደም ብለን በቀረቡት ዘገባዎች ገፍተናል። ወደ ማገባደዱም እየተቃረብን ነው። ለዚህ ክፍል ቀዳሚ ወደ ነበረው መደበኛ ሳምንታዊ ዝግጅት ነው የምንወስዳችሁ። ሐኪሞን ይጠይቁ
ቃር ነው የዛሬው የሐኪሙን ይጠይቁ ርዕሳችን። አሉላ
ትክክል።
የፕሮግራማችን ተከታታዮች የላኩልን ጥያቄዎች ነው ለዚህ ቃር መነሻ የሆነው። ከሕክምና ዙሪያ ያሉ ምክሮች እንደዚሁ አሉ። አሉላ አንተ አንስተኸዋል ይህንን ጉዳይ። እስቲ ወደ አንተ ወደ ዝግጅትህ እንለፍ። እንግዳህን አስተዋውቅ ዝግጅትህንም አሳየን።
መልካም ሰለሞን፣ አመሰግናለሁ። ቀደም ሲል በወቅታዊ ፕሮግራሞች ሳቢያ መተላለፍ ሳይችል የቀረ ጀምር አድርገን ያቆምነው ዝግጅት ነው። እንዳልከው ቃር በጣም ቅርባችን የሆነ በየቀኑ የምናየው ነገር ግን መንስኤውና መፍትሄውን መፈተሽ የሚጠይቅ ብዙ ሰዎችም የሚቸገሩበት የህመም ሁኔታ ነው። በምልክትነትም ይወሰዳል። ሙያዊ ትንታኔውን የሚሰጡን ዶክተር እንዳለ ካሳ በአዲስ አበባ ዩኒቨርሲቲ የህክምና ትምህርት ቤት የውስጥ ደዌና እንዲሁም የጨጓራና የጉበት በሽታዎች አማካሪ ሐኪም ናቸው። ባለፈው በቀደመ ዝግጅታችን በመሃል ከመቋረጡ በፊት ማለት ነው ጀመር አድርገን ለዛሬ ያሳደርነውን በአንድ መድኃኒትም ላይ ልዩ ትኩረት የሚሰጥ ዝግጅት ነው ይዘን የቀረብ ነው።
መልካም
ዶክተር እንዳለ ካሳ በድጋሚ መልሰን አግኝተኖታል። አመሰግናለሁ ለጊዜው።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
ለማስታወስ ያህል በቀደሙ ፕሮግራማችን በልማድ ቃር ብለን የምንጠራው የህመም ሁኔታ ምን አይነት ሁኔታዎች የቃር ህመምን ያመጣሉ የሚለውን ተመልክተን ነበረ። ለቃር ህክምና በስፋት ለቃር ህክምና ሲውል የቆየ ዛንታክ የተባለ በእናንተ ባለሙያዎች ዘንድ ራኒቲዲን በመባል የሚታወቅ የመድኃኒት አይነት ካንሰር ሊያመጣ ይችላል የሚል ጥናት የዩናይትድ ስቴትስ የፌዴራል የመድኃኒት ቁጥጥር መስሪያ ቤት ይፋ ማድረጉን ተከትሎ ሲያነጋግር ቆይቶ ነበር። ለዚህም ውይይታችን መነሻ የሆነን እስኪ ይህን ጥናት ምንነት ከተመለከቱበት እንንደርደር።
ራኒቲዲን ዋና ስሙ ሲሆን የክርስትና ስሙ ወይም ደግሞ ካምፓኒው አምርቶ የሚሸጥበት ስም ዛንታክ ይባላል። ይህ መድኃኒት ሳይሜቲዲን ከሚባለው መድኃኒት ቀጥሎ ጨጓራ ውስጥ አሲድ የሚያመነጩትን እንዳያመነጭ የሚያደርግ መድኃኒት ነው። ይሄ መድኃኒት እንግዲህ አገልግሎት ላይ ከዋለ ወደ 38 ዓመት ገደማ ነው እና ለረጅም ጊዜ አገልግሎት ላይ ውሏል። ይህ መድኃኒት እንግዲህ የሚያገለግለው ለቃር ብቻ ሳይሆን መሰረቱ ለጨጓራ ወይም ለአንጀት ወይም ሁለቱም የተላጡበት ሁኔታ ሲሆን ጠቃሚነት አለው። አሁን አሜሪካ ሀገር ወይም ካናዳ በየሱቆቹ በሚገኙ ፋርማሲዎች ውስጥ ይገኛል። ስለዚህ ሰዎች በሙሉ አቅም በሚሰራበት አቅም አይደለም የሚገዙት። ብዙ ጊዜ መድኃኒቱ የሚገኘው በ150 ሚሊግራም ወይም በ300 ሚሊግራም ነው። ለጨጓራ ወይም ደግሞ ለትንሹ አንጀት መላጥ በሚወሰድበት ጊዜ 300 ሚሊግራም ሆኖ ቢያንስ ለ6 ሳምንት መወሰድ ይኖርበታል። ከዛም በላይ ሊወሰድ ይችላል። ግን እንዳልኩት በየሱቆቹ በሚገዛበት ሁኔታ ውስጥ ግማሽ ያህሉ ነው የሚገኘው በ150 ሚሊግራም ማለት ነው። ሰዎችም ለረጅም ጊዜ አይወስዱትም፣ የሚወስዱት ለአጭር ጊዜ ነው። እና ጨጓራ የማቃጠል ስሜት ሲኖር ወይ ቃር ሲኖር ወይ ህመም ሲኖር ለእንደዚህ አይነት ምልክቶች ለአጭር ጊዜ ወስደው ያቆሙታል። እና ለቃር ሕክምና እንደውም ላለፉት 20 እና 30 ዓመታት በጣም ጠንካራ የሆነ መድኃኒት የአሲድን ማመንጨት ሙሉ በሙሉ የሚያስቀር መድኃኒት ተፈብርኮ ለጨጓራ መላጥም ሆነ ለአንጀት መላጥ ወይም ደግሞ ለምግብ መዋጫ ቱቦ መላጥ ለቃር ምክንያት የሆነውን ለማከም የሚረዳ መድኃኒት በገበያ ላይ ስላለ ዛንታክና የእሱ ዘመዶች የሆኑ መድኃኒቶች በአብዛኛው ለአጭር ጊዜ እንደዚሁ በየሱቁ የሚገኙ ናቸው።
ስለዚህ ይህ ዛንታክ የተባለ በስፋት ይታወቅ የነበረ መድኃኒት አሳሳቢነት ከከሰተ ህሙማን ሌላ አማራጭ አላቸው፣ ጉዳቱ ዘለቄታ አይኖረውም እያሉን ነው።
በጥናቱ ላይም የተገለጸው 100% ያስከትላል የሚል አይነት ሳይሆን ምናልባት ሊያስከትል ይችላል የሚል ነው። እንደምታውቀው ፋብሪካዎች እና ደግሞ ጋዜጦች ይህን ነገር አጥብቀው ይከታተላሉ። በተለይ በአሜሪካ፣ ካናዳ፣ ዩሮፕ፣ አውስትራሊያ የመሳሰሉት ሀገሮች በጣም አፈንፍነው ነው የሚከታተሉት እና ምናልባት ያስከትላል የሚለውን ነገር ወስደው እርምጃ ወስደዋል። መድኃኒቱ ጥቅም ላይ እንዳይሆን ካናዳ እና አሜሪካ ቢያንስ ወስነዋል። ዩሮፕም ያንኑ የተከተለ ነው የሚመስለው። እና ከገበያ ላይ ቢወገድም ሌሎች መድኃኒቶች በርካቶች አሉ። እንደገለጽኩት ከሱ በፊት የተፈበረኩና የእሱ ዘመዶች የሆኑ መድኃኒቶች አሉ። እንደ ሳይሜቲዲን፣ ታጋሜት ተብሎ የሚጠሩ እነሱ አሉ። ለማንኛውም አይነት ጊዜያዊ ለሆነ የጨጓራ ህመም ወይም ደግሞ ለቃር የሚያገለግሉ ጠንከር ያለ ደግሞ ቅድም እንዳልኩት አሲድን ሙሉ በሙሉ እንዳይመነጭ አድርጎ የቆሰለውን የሚያድንና የጨጓራ ህመም ስሜት ቃርንም ቢሆን ሊያስወግድ የሚችል የተለያዩ መድኃኒቶች አሉ። ሜፕራዞል የሚባሉ የእሱ ዘሮች ደግሞ ኢሶሜፕራዞል ይባላል። የተለያዩ አሉ። ስለዚህ እነዛ ስላሉ ዛንታ ከገበያ በመውጣቱ የሚመጣ ጉዳት አይኖርም።
መልካም። ቀደም ሲል ደጋግሞ ሰዎች ከሱቅ የሚገዙት ይሄ ዛንታክ የተባለ መድኃኒት ሲወሰድ ከዋና መጠኑ በግማሽ የሚሰራውን ገልጸዋል። ይህም ያለ ሐኪም ፍቃድ በቀላሉ ሰዎች የሚያገኙትንና ቃር በተሰማቸው ጊዜ ለጥቅም የሚውለውን ነው የገለጹትና የቃር ድንገተኛነትና መጥቶ ሂያጅ እንደመሆኑ ብዙዎች ወዲያውኑ ህመም ስቃዩን የሚያክም ፍቱን ወይም ደግሞ ለማስታገዝ የሚረዳ መድኃኒት ቢወስዱ ቅድም ያሏቸው አማራጮች ከሐኪም ትእዛዝ ውጭም በቀላሉ የሚገኙ ናቸው እንደ ዛንታክ ሁሉ ወይስ የግድ ሐኪም ማየት ይኖረባቸው ይሆን?
የለም፣ እንደዚሁ እነዚህ ኦሜፕራዞል፣ ኢሶሜፕራዞል የሚባሉት መድኃኒቶች ቅድም እንዳልኩት ከነ ዛንታክ ቤተሰብ ለየት ባለ ሁኔታ ፍቱን የሆኑ መድኃኒቶች አሉ። እነሱም እንደዚሁ በግማሽ ሐኪም ሲያዝ ሙሉውን ይሰጣል። ለምሳሌ ኦሜፕራዞል በአብዛኛው የሚታወቅ የመጀመሪያው መድኃኒት ነው። እንደ ታጋሜት የዛኛው ክፍል መድኃኒት ሁሉ መጀመሪያ የወጣ ነው። እሱ ብዙ ጊዜ የሚገኘው በ20 እና በ40 ሚሊግራም ነው ገበያ ላይ። ሐኪሞች ሲያዙ በ40ው ነው የሚያዙት ለዚህ ለምግብ መዋጫ ቱቦ ወይም ደግሞ ኔክሲን የሚባል በክርስትና ስሙ ዋና ስሙ ኢሶሜፕራዞል ይባላል። እሱም እንደዚሁ በግማሽ ስትሬንግ ወይም አክን የሚመረት አለ። እና እነዚህ መድኃኒቶች አሜሪካና ካናዳ በየሱቁ ይገኛሉ፣ በየፋርማሲው መድኃኒት ቤቶቹ ይገኛሉ። እነሱ ፍቱን ናቸው።
በኢትዮጵያ የሉም ዶክተር እንዳለ?
አሉ። ነገር ግን በኢትዮጵያ ማንኛውም መድኃኒት ያለ ሐኪም ትዕዛዝ አይገኝም፣ ቢያንስ በከተማ ውስጥ ማለቴ ነው። ወደ ገጠሩ ወጣ አልክ እንደሆነ ደግሞ የጨጓራ ህመም መድኃኒት ብቻ ሳይሆን አንቲባዮቲኮችም በገበያ ውስጥ ሲቸረቸሩ ልታገኝ ትችላለህ።
አብሮ የሚመጣውን ጣጣ እያሰቡ
እነዚህ መድኃኒቶች እንዲሁ በየገጠሩ አልፎ አልፎ ሊገኙ ይችላሉ። ግን በአብዛኛው በሐኪም ትዕዛዝ የሚመጡ መድኃኒቶች ናቸው እና በራሱ ፍቃድ ሲገዛ አሜሪካም ሆነ ካናዳ ዩሮፕን በግማሽ አቅም ነው ገበያ ላይ የሚገኘው። ሲወስዱም የሚወስዱት ለአጭር ጊዜ ነው። ለምሳሌ አሁን ቃር ህመም በምግብ ማውጫ ቱቦ መላጥ ምክንያት የሚከሰት ቢሆን ያም በኢንዶስኮፒ ቢረጋገጥ ሕክምናው ቢያንስ ለስድስት ሳምንት ወይ ለሶስት ወር ነው የሚቀጥለው። የዛን ጊዜ አወሳሰዱም ከፍ ነው የሚለው መጠኑ ማለት ነው እና በዛ መጠን ይሄዳል። ነገር ግን ሰዎች በራሳቸው በሚገዙበት ጊዜ ለአጭር ነው የሚገዙት። ለምሳሌ ለአንድ ሳምንት ወይ ለሁለት ሳምንት
ለማስታገሻነት ብቻ ነው።
አዎ ለማስታገሻ ብቻ ነው። ሲሻላቸው ይተውታል። ሲጀምራቸው ደግሞ መልሰው ይገዛሉ። እየተመላለሰ ሲያስቸግር ከህመሙ የተነሳ ሐኪም ጋር ይሄዱና ሐኪም አስፈላጊውን ምርመራ አድርጎ በሽታውን ካረጋገጠ በኋላ ትክክለኛውን የመድኃኒት መጠን አድርጎ ስለሚሰጥ ክትትልም ስለሚያደርግ የተሻለ ውጤት ይኖራል። ህመሙም ተመልሶ አይመጣም። የመድኃኒት ድሉ ከፍተኛ ይሆናል። ከሱም ጋር ተያይዞ ሊመጡ የሚችሉ የጎን ችግሮች ሁሉ አይከሰቱም እና ስለዚህ ተደጋግሞ ከመጣ ማንኛውም ታማሚ ወደ ሐኪም ዘንድ መሄድ ይኖርበታል ማለት ነው።
መልካም። በሁሉም አቅጣጫ መታየት ያለባቸውን ቁም ነገሮችን በሰፊው ያካፍለውናል ዶክተር እንዳለ ካሳ፣ የውስጥ ደዌና እንዲሁም የጨጓራ የጉበት በሽታዎች አማካሪ ሐኪም። በሌላ መሰል ጥያቄ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ። እኔም እግዚአብሔር ይስጥልኝ።
አድማጮች፣ ቃር በመባል በሚታወቀው ህመም ዙሪያ ከዶክተር እንዳለ ካሳ ጋር ያደረግነውን ሙሉ ቃለ ምልልስ በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ሳምንት በሌላ ርዕስ ነው የምንመለሰው። አሁን ሰለሞን፣ ለማጠቃለያ ጥቂት ደቂቃዎች
ጥቂት ደቂቃዎች ለማጠቃለያ እናደርግና ፕሮዲውሰሩ እንደሚለው ትንሽ ሙዚቃ ጋብዘን እንለያያለን። አዲስ አበባና የዩናይትድ ስቴትሷ ዋና ከተማ ዋሽንግተን ዲሲ የእህትማማች ከተሞች ስምምነታቸውን አድሰዋል። ኢትዮጵያ ውስጥ የተፈጠረው አዲስ የፖለቲካ ሁኔታ ስምምነቱን ይበልጥ ለመተግበር ያግዛል ብለዋል አዲስ አበባን የጎበኙት የዋሽንግተን ዲሲ ከንቲባ ሚሪየል ባውዘር። ከንቲባዋ አዲስ አበባ የገቡት 70 አባላት ያሉትን የአስተዳደራቸውንና አሜሪካውያን የንግድ ማኅበረሰብ አባላት ያሉበትን የልዑካን ቡድን መርተው ነው። ከኢትዮጵያ ውጭ ግዙፉ የኢትዮጵያ ማኅበረሰብ የሚገኝበት ከተማ ከንቲባ ነኝ ላሉት ሚሪየል ባውዘር አዲስ አበባ ላይ መንገድ በስማቸው ተሰይመዋል። ጠቅላይ ሚኒስትር አብይ አህመድ አሜሪካ የሚገኙ ኢትዮጵያውያንን ለማነጋገር ወደ ዩናይትድ ስቴትስ ገብተው የነበረ ጊዜ ቀኑን የኢትዮጵያ ቀን ብለው ባውዘር ሰይመውት እንደነበረ ይታወሳል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የሚገኙ በመቶዎች ሺዎች የሚቆጠሩ ተፈናቃዮች የሚኖሩበት ሁኔታ እጅግ ዘግናኝ በሆነ ድህነት የተዋጠና ለጅምላ የሰብአዊ መብቶች ረገጣዎች የተጋለጡ መሆናቸውን የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታወቀ። ተፈናቃዮቹ የሚገኙት በሰሜን ኪቡና ኢቱሪ ክፍላተ ሀገር መሆኑን ዩኤንኤችሲአር አክሎ አመልክቷል። የዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራቲክ እንደራሴዎች በፕሬዚደንት ዶናልድ ትራምፕ ላይ የጀመሩትን ሊያስከስስና ከስልጣን ሊያስነሳ የሚችል ወይም የኢምፒችመንት ምርመራ ነገ ረቡዕ በቴሌቪዥን በሚተላለፍ ግልጽ የምስክሮች መስሚያ ምዕራፍ ያሸጋግሩታል።
አድማጮች፣ የስንብቱ ዜማም ጀምሯል። ስርጭታችን እዚህ ላይ ይቋጫል። የትግርኛ ስርጭት ይቀጥላል። በሙዚቃ ነው የምንለያየው። ያስተናገድናችሁ አሉላ ከበደና
እኔም ሶሎሞን አባተነን ከፕሮግራሙ አቀናባሪ ንጉሡ ታምሬ እንደዚሁም ከተተኪዋ የስርጭት ፕሮዲውሰር ብርሃን ኃይሉ ጋር መድረኩን ማይክሮፎኑን ለምንያ አፈወርቂና በትረ ስልጣን አስረክበን እንወጣለን።
ሰላም
ኢትዮጵያ እማማ ተከታዮች።